America. የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም
የዛሬውን አሁን ጀመረ።
ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይብረሪ አርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ የሞታቸው ጊዜ ወይም ደግሞ ቀዳማዊ ኃይለ ሥላሴ ሊጎበኙ መጡ ጊዜ በቀጥታ በጀርመን በኩል ወይም በቀጥታ ወደ አዲስ አበባ ይላካል።
አየር ሰንጥቆ ሞገድ አሰባብሮ ይደመጥ የነበረው ይህ ድምፅ
ሕዝብ የተሰበሰበበትን አዳራሽ በሚያስገመግም ንግግር ይሞላ የነበረው
ያ ለዛ የተላበሰ አሁን ያደመጥነው ድምፅ ዳግም ላይሰማ ሰጥ ብሏል።
አስተማሪ፣ ጋዜጠኛ፣ ዲስኩረኛ ተሾመ ዋጋው አርፈዋል።
ፕሮፌሰር ተሾመ ገብረ ሚካኤል ዋጋውን እንዘከራለን።
የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት ተራራዎች ተመስሎ ሳይንቲስቶች ምን ብለዋል፣ ፈላስፎች ምን ብለዋል፣ የሃይማኖት ሰዎች ምን ብለዋል። ትልቁ ነገር ያነሳሳኝ ሰው የመሆን ነገር ታላቅ ነው። መልስ የለውም ልንለው ስለማንችል ፍጡር እስከሆንን ድረስ ፈጣሪ እስካለ ያን የነገረንንም ይዘን እንሄዳለን የሚል ምልከታ በውስጡ አለው።
ሰባኪ ወንጌል ሊቀ መምህራን ቀሲስ ዶክተር ዘበነ ለማ ይባላሉ።
ምንትኑ ውእቱ ሰብ ሰው ምንድን ነው
አወያይተናቸዋል።
የራዲዮ መጽሔት ዋናው ማጣፈጫ አልተዘነጋም።
የንጉሥ ያክሊሉን ቅንብር ማለታችን ነው።
ንጉሡ ታምሬ ፕሮግራሙን እየመራ እኔ አዲሱ አበበ
እኔም አሉላ ከበደ እስከ 4 ሰዓት አብረናችሁ እናመሻለን።
ዜናው ተደምጦ እንዳበቃ እንመለሳለንና
ቀጠሮ እንዳታፈርሱ ጠብቁን።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ዛሬ በባህር ዳር ላይ የጠራው ህዝባዊ ስብሰባ በመግቢያውና ውስጥም በተፈጠሩ ሁከት መስተጓጎሉ ተገልጿል። የባህር ዳር ሪፖርተራችን አስቴር ምስጋናው እዚያው ነበረች፣ በስልክ አገኝቻታለሁ። እንደምናመሸሽ አስቴር።
እንደምናመሽ ሰለሞን።
እግዚአብሔር ይመስገን። ዛሬ ነበርሽ ስብሰባ ተጠርቶ በነበረበት ቦታ ላይ?
አዎ፣ ዛሬ እንግዲህ ጠዋት 2:30 ነበረ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ከሰሞኑ በማስታወቂያና በመጥሪያ ወረቀት በባህር ዳር ከተማ ለሚያካሄደውን ህዝባዊ መድረክና አስመልክቶ ጥሪ ሲያካሄድ ነበር። እኔም እንግዲህ 2:30 አካባቢ በቦታው ተገኝቼ ነበር። ግን በቦታው ሲደርስ ምንድን ነው የተፈጠረው? በርካታ ወጣቶች በር ላይ ነበሩ። ብዙ ሰዎች ደግሞ እንዲሁ አዳራሽ ውስጥም የገቡ ነበሩ። እኔ በር ላይ ስለነበርኩኝ በርካታ ወጣቶች እንገባለን አትገቡም በሚል ውዝግብ ውስጥ ከልዩ ኃይል ፖሊስ ጋር እየተወዛገቡ ነው የነበረው። ጥቂት እንደቆየ ተኩስ ተጀመረ። ተኩሱን ማን እንደተኮሰ እከሌ ነው ብሎ ለመናገር በጣም የሚከብድ ነበረ።
ጠዋቱኑ ነው ይሄ ነገር የተፈጠረው?
አዎ፣ 3 ሰዓት አካባቢ ይሆናል።
ግቡ አትገቡም የሚለውን ችግር ምን እንዳመጣው ምናልባት ጠይቀሽ ያገኘሽው መረጃ አለ? ሰው ስብሰባ ላይ እንዲገኝ ከተጠራ ለምንድን ነው ትገባላችሁ አትገቡም የሚል ንግግር ውስጥ የተገባው?
በርካታ ወጣቶች ባነር ይዘዋል። በባነሩ ላይ የነበረው ጽሑፍ ደግሞ አርበኞች ግንቦት ሰባት አማራን አይወክልም፣ የአማራ ጠላት ነው የሚል ባነር ይዘው ነበር የመጡት እና ተለይቶ ነበር መሰል የሚገቡ ሰዎች፣ በጥሪ የተጠሩ ሰዎች። እኔም የጥሪ ወረቀት ደርሰኝ ነው ለመግባት የሄድኩት እና በዛ መካከል ደግሞ በርካታ ወጣቶች የሚናገሩት ነገር ነበር፣ አይወክልም እያሉ የተቃውሞ ድምፅ እያሰሙ ስለነበረ ለዛ ነው አስገቡም ትገባላችሁ የሚል ውዝግብ ውስጥ የገቡት።
እነዚህ ወጣቶች ከከተማው የተሰበሰቡ ናቸው ወይስ የተደራጁ ነበሩ? አብሯቸው ያለ ኃይል ነበረ?
የከተማ ወጣቶችም አሉ። እንደገና ደግሞ የአርበኞች ግንቦት ሰባት የሰራዊት አባላት የነበሩም ነበሩ።
እሺ።
እና አንዳንዶቹ ታጥቀው ሁሉ የመጡ አሉ። የጦር መሳሪያ ሁሉ ይዘው የመጡ ሰዎችም ነበሩ እንዳየሁት።
ይሄ ተኩስ ሲከፈት የመንግስት ኃይሎች ነበሩ ቦታው ላይ?
አዎ፣ ልዩ ኃይሎች፣ ልዩ ኃይል ፖሊስ፣ ክልል ምክር ቤቱ አካባቢ ነበሩ።
እና ምን እርምጃ ወሰዱ? የሰጡት ምላሽ ነበር እዛ ቦታ ላይ ተኩስ በተከፈተበት ወቅትም ይሁን ግርግር በተነሳበት ጊዜ?
ምንም የሰጡት ነገር የለም።
የተያዙ ሰዎች አሉ?
እሱን አላጣራሁም። ለጸጥታ ኃይል አካላት ስልክ ለመደወል ሞክሬ ነበረ፣ ማግኘት አልቻልኩም። በነገ ዘገባ ያጣራል።
የደረሰ ጉዳት ይኑር አይኑር የምታውቂው ነገር አለ? እጅሽ ላይ በህይወት በአካል በንብረት?
እስካሁን ድረስ የደረሰ ጉዳት የታወቀ ነገር የለም። በሰውም በንብረትም ላይ ይሄ ጉዳት ደርሷል ብሎ ለመናገር እንግዲህ የክልሉን መንግስት እስካሁን ምንም የሚያደው ነገር የለም፣ የታወቀ ነገር የለም።
እና መጨረሻ ላይ እስቲ ምን ሆነ ንገረኝ። ስብሰባው ምን ሆነ
ውስጥ እንግዲህ የመድረኩን መጀመር እየተቀባበሉ የነበሩ ሰዎች ነበሩ። በኋላ ግን በርካታ ወጣቶች ገብተው ሰማው አይካሄድም ብለው እንደረበሹ እዛ የነበሩ የአይን ማኞች ገልጸውልኛል።
ስብሰባው ታድመናል እና ብዙ ሰው ቁጭ ብሎ ገብተው ያለ ወጣቶች ትንሽ ናቸው ወጣቶቹ ብዙ አይደሉም። የዶክተር ብርሃኑን ፎቶግራፍ ዘቅዝቀው ያበበ ገላውን ፎቶ ወደ ላይ አድርገው ገቡ። ከመግባታቸው በፊት እነዚህ የጉንበት ሰባት አስተባባሪዎች አንዳንድ ሰዎች አሉ መሰል እኛ በውል አናውቃቸው ይግቡ ተዋቸው በቃ ምክንያቱም ልጅነታችን ውበታችን ነው በሐሳብ ስለሆነ ምንነጋገሩ ይግቡ ብለው ሲናገሩ ሰማኋቸው። ሲገቡ እንዳለ ወጣቶች ስለሆኑ ዝም ብሎ ጮህት ቤቱን አስተጋቡት። ሌባ ድርጅት ነው ይውጣ ለምን ለሌባ ድርጅት ተሰበሰባላችሁ? ፖስተሮቹን የነሱን ወጥ ነው አንዱንም ከነሱ ላይ መለጠፍ ያንን ሸፍ ነው እንደገና ሌላኛውን ደግሞ የነሱን ያወሩ ሌላው ነው።
አስቴር አንቺ አይተሻል ራስሽ ያንን ወደ ውስጥ መግባት ይችላልሽ?
ውስጥ አልገባሁም ውጭ ነው የነበርኩት እኔ ቶክስ የነበረበት ቦታ ላይ ነበርኩ።
እሺ እንግዲህ አስቴር እንደምትነግሪኝ ጠለቅ ብለሽ እየሰራሽ ነው በዚህ ታሪክ ላይና ነገ ዘርዘር ያሉ መረጃዎችን ይዘሽ ትመለሻለሽ ብለን እንጠብቃለን። አመሰግናለሁኝ ለዛሬው።
እሺ እኔም አመሰግናለሁ ሰለሞን።
በዚሁ ስብሰባ ቦታ አቶ አንዱዓለም አራጌና የሰማያዊ ፓርቲ ሊቀመንበር አቶ የሽዋስ አሰፋም እንደነበሩ ታውቋል። ሰላማዊ ሰልፍ የማካሄድ ሐሳብ ተንጸባርቆ የነበረ ቢሆንም በአዳራሹ ውስጥ የተገኙት ሰዎች ተነጋግረው ሐሳቡን መሰረዛቸው ተነግሯል። ባህር ዳር ውስጥ ከዚያ ያለፈ የጸጥታ ችግር የሌለ መሆኑን ይሁን እንጂ የከተማይቱ ዋና ዋና መንገዶች በፖሊስ ሲጠበቁ መዋላቸውን አስቴር ምስጋናው አክላ ነግራኛለች። በሌላ በኩል ደግሞ ከዚያው ከባህር ዳር የደረሰኝ ሌላ ዜና አለ። የኢትዮጵያ ንግድ ባንክ በመላ ሀገሪቱ ያሉ ተፈናቃዮችን ለመርዳት ከለገሰው 100 ሚሊዮን ብር ለአማራ ክልል የተመደበውን 4 ሚሊዮን 700 ሺህ ብር እንደማይቀበል በክልሉ ምክትል ፕሬዚደንት የሚመራው የተፈናቃይ ወገኖች የገቢ አሰባሳቢ ኮሚቴ ገልጿል። አስቴር ተጨማሪ አላት።
የክልሉ የገቢ አሰባሳቢ ኮሚቴ ሰብሳቢ አቶ አገኘው ተሻገር ዛሬ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት የኢትዮጵያ ንግድ ባንክ 50% የሚሆነው ደንበኛው በአማራ ክልል ውስጥ የሚገኝና ጠንካራ የንግድ አጋሩም ነው። ሆኖም ግን ከ90,000 በላይ ተፈናቃዮች ባሉበት ክልል የለገሰው 4.7 ሚሊዮን ብር የክልሉን ሕዝብ የማይመጥን ደንበኛውንም የናቀ ነው ያሉት።
የአማራ ክልል ሕዝብ እና የአማራ ክልል ተፈናቃዮች ከኢትዮጵያ ንግድ ባንክ በጣም ከፍተኛ የሆነ ተስፋ ነበራቸው። የተሻለ ድጋፍ የሚያደርጋል ተብሎ ነው ታስቦ የነበረው። አብዛኛው የአማራ መንግስት ሰራተኛ የሚቆጥበው ገንዘቡን የሚያስቀምጠው ደሞዝ የሚከፍለው የክልሉ የልማት ድርጅቶች ሀብት የሚንቀሳቀሰው በኢትዮጵያ ንግድ ባንክ ነው። ስለሆነም ከባንኩ ጋር ካለን ትስስር አንጻር እኛ ከኢትዮጵያ ንግድ ባንክ የእውነት ለመናገር 4 ሚሊዮን ብር አንጠብቅም። ስለሆነም ባንኩ ድጋፍ ለማድረግ ያደረገውን ተነሳሽነት አድንቀን ስናበቃ ለአማራ ክልል ህዝብ የገባው ቃል ግን ከባንኩ ከምንጠብቀው አንጻር እና ባንኩ በአማራ ክልል ህዝቦች ካለው ስም አንጻር የሰጠው ድጋፍ እጅግ አነስተኛ ከመሆኑ ጋር ተያይዞ የድጋፍ አሰባሳቢ ኮሚቴው ይህንን የኢትዮጵያ ንግድ ባንክ ቃል የገባውን ገንዘብ የማይቀበል መሆኑን በዚህ አጋጣሚ መልእክታችን ለማስተላለፍ እንሞክራለን።
የኢትዮጵያ ንግድ ባንክ በሀገር አቀፍ ደረጃ ለተፈናቃይ ወገኖች የሚውል የ100 ሚሊዮን ብር ድጋፍ የለገሰ ሲሆን ከዚህ ውስጥ ለሶማሌ ክልል ከ35 ሚሊዮን ብር በላይ፣ ለኦሮሚያ ክልል ከ33 ሚሊዮን ብር በላይ፣ ለአማራ ክልል 4.7 ሚሊዮን፣ ለትግራይ ክልል ደግሞ 3.9 ሚሊዮን ብር የለገሰ ሲሆን ለሌሎች ክልሎችም መለገሱን የሀገር ውስጥ የመገናኛ አውታሮች ሰሞኑን ዘግበውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ደቡባዊ የአፍሪካ ሀገሮች ላይ በማዕበል አመጣሽ ዝናብ ምክንያት በደረሰው መጠነ ሰፊ ጎርፍ አደጋ የሞተው ሰው ቁጥር ከ700 መብለጡን የተባበሩት መንግስታት ድርጅት አስታወቀ። የበለጠው ጉዳት በደረሰባት ሞዛምቢክ ከ400 በላይ ቁጥር ያለው ሰው ሞቷል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ዊሊያም ባር ከልዩ መርማሪው ሮበርት ማለር የደረሳቸውን ባለፈው ፕሬዚደንታዊ ምርጫ ሩሲያ እጇን አስገብታ እንደሆነ ሲካሄድ የነበረ ምርመራ ሪፖርት አጭር ጭማቂ ዛሬ ለሀገሪቱ ከፍተኛ እንደራሴዎች ያቀርባሉ ተብሎ እየተጠበቀ ነው። በዩናይትድ ስቴትስ የሚደገፉት የሶሪያ ዲሞክራሲያ ኃይሎች ነጻ ያወጡትን የመጨረሻውን የእስላማዊ መንግስት ቡድን ይዞታ አካባቢ እያጸዱ መሆናቸው ተገለጸ። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አዲሱና ወደ አሉላ ልመልሳችሁ።
የራዲዮ መጽሔት ጀመረ።
በወርቅ መዝገብ ላይ ስሟን የጻፉላት፣ በታሪክ በጥበብ የተዘመረላት፣ በሰማያዊ ክብር አስውበው የሳሏት አስተዋይ መሪዎች ንቁ ልጆች አሏት። ነገ ማንነቷን ተገፋ ተጥላ ተረት እንዳትሆን ነበረች ተብላ ጊዜው ሊያሳስበን በራፉን አንኳኩቷል። የመንቂያ ደወሉ ከጮኸ ሰንብቷል። መሪና ተመሪ ከእንቅልፉ ካልነቃ ራይ አይኖርም ለሀገር የሚበቃ። ኢትዮጵያ የምትባል ታላቅ የሰው ሀገር ልጆች እንደሌሏት ያለ ሰው እንዳትቀር ማንቃትና መምከር መነሳት አሁን ነው የኢትዮጵያዊነት ልቁ የሚታወቀው። ወደ ውርደት ጉዞ ጥፊያው አይሎብን ከአንድነት ይልቅ ክፍፍል በልጦብን በጎሳ በመንደር አንሰን ስንጣላ ማንነታችንን ለውጠን በሌላ ከገደሉ አፋፍ ላይ ገስጾ የሚመልስ ኢትዮጵያን ደግፎ እንባዋን የሚያብስ አሁን ነው የሚያሻን ሰው የሚል መሪ ገስጾ የሚመክት ያሳሾችን ጥሪ ወደ በጎ አቅጣጫ ወደ ቀናው መንገድ ህዝብን አነቃክቶ አስተካክሎ የሚያስኬድ በቤተ ክህነት በቤተ መንግስቱ መሪዎች ይነሱ ይታወጁ ነጹ። አንድ አገር ነው ያለን ሰፈር አይለየንም ነግተን ካልጠበቅነው ነገ አይኖረንም። ለመላው ጥቁር ህዝብ ለአፍሪካዊ ሁሉ አራያ የሆነች ለነጻነት ድሉ ያችን ብርቅዬ አገር እንዳንበታተናት በዘር አንከፋፍላት የሁሉም እናትናት። ነክቶ የሚያነቁ መሪዎች ይብዙልን ህመሟ በርትቷል አገር ያክሙልን ውከት ያጠቃውን ትውልድ ያስታርቁልን። እኛ ሁላችንም አንድ ህዝብ አንድ ነን ኢትዮጵያ በሚል ስም በቃሉ የታተምን በከሰረ ሐሳብ በጎሳ እየለኩ አገር ትፍረስ ብለው ጥላቻ የሚሰብኩ ከኛ ጋር አይቆሙም አምላክም አይደሉ ማስተዋል ይስጣቸው ፍቅር እንዲያበቅሉ። እናዝናለን እንጂ አንደናገጥም የዘረኝነት ድምጽ ከኢትዮጵያ አይበልጥም። ግን መንቃት ያስፈልጋል ጸንቶ መተባበር አንድነት ጠንክሮ ስሙ እንዲከበር። ብዙ ሺህ ዓመታት በሰናት ኖራለች ደማቅ ነች ኢትዮጵያ ሁሌም ታበራለች። ኢትዮጵያ ለዘላለም ትኖር።
የጣሚው ቤተኛችን ቴዎድሮስ አበበ ነው። ቴዎድሮስ አበበ እናመሰግናለን። ስለመምህር መጽሐፍ አስተያየት ከሰጡት መካከል ቴዲም አንዱ ነበርና
ከሌላው እንግዳ ጋራ ወደ ኋላ ይመለሳል።
አንዳ ነገሮች ያስተምሩ አንዳ ነገሮች ያስተምሩ አሳቤ ማብረው ይስቃሉ ደርሶ እንደገባቸው ደርሶ እንደገባቸው እንደሚያውቁሉ አንዳንድ ቀን አለ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ አንዳንድ ቀን አለ ከቀኖች ቀፋፊ በማይረባ ምክንያት ስሜት ነጥቂ አንዳንድ ሰው አለ በገዛም ያበራ በትንሾች ዋታሉ መርዙ የሚነዛ አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምሳሩ ለሰው ተጨናቂ
አንዳንድ ነገሮች አዲሱ ያንተ ምርጥ ዜማ ነው። አድማጭ ሳይውቅ ይቀሩ ብለ
አንዳንድ ነገሮች አሉላ ሲገጥመኝ አንጎራጉራለሁ። እስቲ አሁን ብለው እንዳትለኝ
ልል ነበር። ወደ ቀዳሚው ዝግጅት እናቅና። አባባሉ ተለመደና ዛሬ ዛሬ ምንም አልመስል ይያለን መጥቷል።
ውሎ ውሎ ከቤት ኖሮ ኖሮ ከሞት የሚለውን ብሂል ማለታችን ነው።
አውራ አውራዎቹ
የታሪክ ምስክሮቹን እያጣን ስንሄድ ደግሞ
ሞት አዲስ እንግዳና አስደንጋጭ ሆነብናል።
የራዲዮ መጽሔት ትታዘብ ስንቱን እንደዘከር ነው
አሁን ሞት እንግዳ ነገር ይሆነብን።
አሁንስ ሞትም ይሙት ያልንበትን ጊዜ
የዛሬዋ ራዲዮ መጽሔት ትመስክር። ባለፈው ሐሙስ ዜናችን እንደገለጠ ነው ፕሮፌሰር ተሾመ ዋጋው አርፈዋል።
እንደ አውሮፓ አቆጣጠር ጥር 1 ቀን 1930 ዓመተ ምህረት በጎንደር ክፍለ ሀገር ደብረታቦር የተወለዱት ተሾመ ገብረ ሚካኤል ዋጋው
ባለፈው ማክሰኞ ነው በ89 ዓመታቸው ከዚህ ዓለም በሞት የተለዩት።
በዩኒቨርሲቲ ኦፍ ሚቺጋን የትምህርት ጉዳዮች ፕሮፌሰር ሆነው አገልግለዋል።
ተሾመ ዋጋው በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ
የሳይኮሎጂ ዲፓርትመንት ሊቀመንበርና ዲን በመሆንም አገልግለዋል።
ፕሮፌሰር ተሾመ ዋጋው
ለተባበሩት መንግስታት ድርጅት፣ ለዓለም ባንክና ለኢትዮጵያ መንግስትም በአማካሪነት ሰርተዋል።
ታሪካቸውን እንዲዘክሩን ታዲያ ከቅርብ ጓደኞቻቸው አንድ እንግዳ ጋብዘናል።
ፊሳሳፍ ዌስተርን ሚቺጋን ዩኒቨርሲቲ አስተማሪ ነኝ። የኢኮኖሚክስ ነው ሞስትሊ። በአፍሪካንም ላይ ሰራለሁ።
ፓስተር ጥሩነህ ወልደስላሴ ይባላለሁ። ሰባተኛ ቀን አድቬንቲስት ቤተክርስቲያን ፕሬዚደንት ሁኜ አገልግዬ አሁን በጡረታ ላይ ነው ያለሁት። አብዛኛውን እድሜም ከትምህርት ጋር በተያያዘ ነው ያሳለፍኩት።
እንግዲህ ሁለታችሁንም ለትውውቁ አመሰግናለሁ። ፕሮፌሰር ሲሳይ ከርሶ ልጀምር። ለረጅም ዓመታት የሙያ አጋሮ የነበሩት ወዳጆ ፕሮፌሰር ተሾመ ዋጋው በዚህ በዩናይትድ ስቴትስ በተለምዶ አጠራር በሚታወቁበት እሳቸውም ሲተዋወቁ ጭምር የሚጠቀሙበት አጠራር ፕሮፌሰር ተሾመ ዋጋው፣ የቤተሰብ ስማቸው ግን በኢትዮጵያ እንደሚታወቀው የአባታቸውን ስም ጨምሮ ባለፈው ማክሰኞ በተወለዱ በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ሲሳይ ፕሮፌሰር ተሾመ ገብረ ሚካኤል ዋጋውን እንዴት ያስታውሷቸዋል? ትውስታውን ያጋሩን እስኪ።
ፕሮፌሰር ተሾመን ለብዙ ጊዜ አውቃቸዋለሁ። ዩኒቨርሲቲ ኦፍ ሚሺጋን ፕሮፌሰር ኦፍ ሃየር ኤጁኬሽን ነበሩ። ለብዙ ጊዜ ያገለገሉ ኢትዮጵያም ዲንና በማስተማርም ያገለገሉ ሰው ናቸው። ብዙ መጽሐፎች ጽፈዋል። ኢንክሉዲንግ ሃየር ኤጁኬሽን ኢትዮጵያ የሚባል በእስራኤል ላይም በኢትዮጵያን ጂውስ አንድ አመት ሪሰርች ሶሪያ መጽሐፍ አለ። በጣም ጥሩ ኢትዮጵያዊ ነበሩ። ሶስት ልጆች አላቸው፣ ሁለት ሴቶች፣ በጣም ሰብሰብና አንድ ወንድ። ማህበር አለን፣ ኢትዮጵያን ሚሽገን ማህበር የሚባል የዛም ነበሩ። እንገናኛለን። ኢትዮጵያን ሃየር ኤጁኬሽን የሚባል 1993 የተመረሰ እኔም ፋውንደር ሜምበር ነበርኩ። መጀመሪያ እሳቸው ቦርድ ቼር ነበሩ።
መልካም። ፓስተር ጥሩነህ እርሶም ከልጅነት ወዳጆች አብሮ አደግ ጓደኞቻቸው አንዱ ነዎት፣ ወዲሁም ቤተሰብ ነዎት። እርሶስ በበኩሎ ፕሮፌሰር ተሾመን እንደምን ያስታውሷቸዋል? እርሶም የሚያውቋቸው ፕሮፌሰር ተሾመ ዋጋው ምን አይነት ሰው ነበሩ?
ወንድማማች ልጆች ነን። የእሱ አያት ታላቅ፣ የኔ አባት ታናሽ። የተወለድነው በአንድ መንደር ነው፣ ያደግነው በአንድ መንደር ነው፣ ፊደል የቆጠርነው በአንድ ትምህርት ቤት ነው እና ረጅም ትዝታ ነው ያለኝ። እሱን የማስታውሰው አንደኛ የስራ ሰው፣ ሰርቶ ደከመኝ የማይል በተሰለፈበት ስራ ሁሉ የመጣ ችግር ቢመጣ ለችግር የማይንበረከክ ሰው፣ ያንን የገጠመውን ችግር ዘዴ ፈልጎ አልፎ ወደ ቀጥለው መሄድ እንጂ ወደኋላ የማይል ሰው ነው። ትምህርትን በተመለከተ ስለ ኢትዮጵያ ትምህርት እሱ የጻፈውን ያህል የጻፈ ሌላ ሰው አላየሁም። መጽሐፍቱ ገና አልታተሙም ብዙዎች አሉ እና በትምህርት በጣም የሚያምን እኔም ሆነ እሱ ጊዜ ካለፈ በኋላ ነው ትምህርት የጀመርነው። ነገር ግን በትምህርት ገደብ እንደሌለው ስለሚያውቅ ከአንድ ገበሬ የሰው ተወልዶ በግብርና ይኖር የነበረ ሰው ጊዜ ካለፈ በኋላ ከዚያ ወጥቶ በአንድ ዩኒቨርሲቲ ፕሮፌሰር ለመሆን መቻል ራሱ ታሪኩ ሰውየው ማን እንደሆነ ይገልጻል ብዬ አስባለሁ። የዚህ አይነት ሰው ነበር። በተጨማሪም ወጣቱ ትውልድ እንዲማር በማስተማርም ሆነ በሬዲዮ በሚያስተላልፈው መልእክት ሁልጊዜም ለወጣቶች የሚያደፋፍር መልእክት ያስተላልፍ ነበር።
መልካም። የትምህርት ጉዳይ ተነስቷል። ፕሮፌሰር ተሾመ በትምህርት ጉዳይ ላይ ያተኮሩትን ጨምሮ በርካታ መጽሐፍት ጽፈዋል። 28 ዓመታት ባስተማሩበት የሚሽጋን ስቴት ዩኒቨርሲቲ በጡረታ እስከተገለሉበት ድረስ የትምህርት ጥናት ክፍል ኃላፊ በመሆን ጭምር አገልግለዋል። ቀደም ብለው ፓስተር ጥሩነህ እንደነገሩን ከገበሬ ቤተሰብ ወጥተው ትምህርት ዘግይተው ጀምረው ነገር ግን ወደ ከፍተኛ ደረጃ መድረስ የቻሉ መምህርም ናቸውና የትምህርትን ጉዳይ ጠበቅ አድርገው በተለየ ስሜት ይከታተሉ እንደነበር፣ የትምህርት ጉዳይም የህይወታቸው ትልቁ አካል እንደነበር የህይወት ታሪካቸው ያስረዳል። አሁንም እስኪ በአንድ ወቅት እሳቸው በአንደበታቸው የነገሩኝን እናስቀድምና ስለ ትምህርት ሙያና ጥናት እንነጋገራለን። ፕሮፌሰር ሲሳይ እስኪርሶ ሚንገሩን ቀደም ብለው በፓስተር ጥሩነህ እንደሰማነው ሁሉ ስለዚህኛው የህይወታቸው ክፍል የሚያውቁትን ሌሎችም የትምህርት ድል እንዲያገኙ የሰሩት ስራ ካለ እርሱን ጨምረው።
ልክ ነው። ብዙ ነው። በትምህርት በጣም ዋጋ ይሰጣል። በጣም ሲሪየስ ምሁር ናቸው። በኢትዮጵያ ትምህርት አለ። ለምሳሌ በከፍተኛ ትምህርት ላይ መጽሐፉ አለኝ። ሌላም ትምህርት ከቸርች ተጀምሮ መርምረዋል ከኢትዮጵያ ትምህርት ቤት እና ብዙ ደግሞ ሰዎች ኢንፍሉዌንስ አድርገዋል። በኤጁኬሽንም ብዙም ተማሪዎች በሳቸው ምክንያት የመጡ አሉ። ብዙም ዘመዶች በጣም ሰክሰስፉል የሆኑ አሉ።
በትምህርት ሙያው የእርሳቸውን ፈለግ የተከተሉ ዛሬ በትምህርት ሙያ ተሰማርተው ያሉ በቅርብ ስራ ላይ የሚያውቋቸው ይኖር ይሆን?
አሉ። አዲስ አበባ ዩኒቨርሲቲ ቴዎሎጂ ኦፍ ኤጁኬሽን በለጊዜው ልምባል አስታውስ አሉ።
እስኪ ደግሞ ጠባያቸውን ይግለጹልኝ ፕሮፌሰር ሲሳይ። እንደ ወዳጅ እንደ ጓደኛ የሚያውቋቸው ፕሮፌሰር ተሾመ ምን አይነት ሰው ነበሩ?
በጣም ሂመረስም ናቸው። ያስቁዋል። ከጆክ ጋር ነው፣ ግን ሲሪየስ ሰው ናቸው። በጣም ዲሲፕሊን አላቸው። ለምሳሌ እንግዲህ 89 ወደ 90 ሆነዋል። እድሜያቸው 90ም ሊሆን ይችላል፣ 89 ነው የሚባል ሞርም ሊሆን ይችላል። ብዙ ጊዜ ኖረዋል በጤና። ብዙ ጊዜ የማስታውሰው ዩኒቨርሲቲ ኦፍ ሚሽገን ይዋኙ ነበር። ኤቭሪ ዴይ
ዋና ያዘወትሩ ነበር።
አዎ። እኔም እርሳቸውን አዳፕት አድርጌ አሁን ጀመርኩ።
በእርሳቸው አርአያነት እርሶም ወደ ዋናው ገብተዋል። ችግሩም
እና እንደዛ ያደርጉ ነበር።
ፕሮፌሰር ተሾመ ወደሚታወቁበት አንድ ሌላ ርዕሰ ጉዳይ ደግሞ እንሻገር። ቀደም ብለው ፓስተር ጥሩነህ ጠቀስ አድርገውታል። የፕሮፌሰር ተሾመን ድምፅ እንስማና ወደ ውይይታችን እንመለስ።
አመት ካጠን ነው በኋላ ካሊፎርኒያም ትችው በትምህርት ምክንያት ነው ዋሽንግተን ዲሲ መጣሁት እና ከዚያ ሳለውኝ እንዲህ ያለ መስሪያ ቤት አማርኛ ይፈልጋል እና ሄደ ብታነጋግራቸው አለን። ጓደኞች ናቸው ቤተክርስቲያን ተገናኝተን። ከኔ በፊት ማን እንደሆነ አላውቅም፣ ግን ለአጭር ጊዜ ተጀምሮ ወዲያው ቀርቷል።
አቶ አሰፋ ይርጉ ናቸው። ሌላው ሰው
አሰፋ ይርጉ በኋላ ነው የመጣ። ለትሬኒንግ በእኔ ስር ሆኖ ይሰራ ነበረ። እሱ በኋላ ነው የመጣው። መጃን ጊዜ እኔ ብቻዬን ነበርኩኝ። ገባሁኝ፣ ፈተና ሰጡኝ። እነዚህ ቴክኒሽያኖች እንደምታውቅ ምን እንደሆነ ያውቃሉ። ፕሮዳክሽን ወዲያው ተስማማነ እና በከፍል ጊዜ በትምህርት ከበቀሩ ማለት ነው እዚያ ልሰራ ጀመርኩ። ስራው ያስፈልገኝ ነበር። እኔም ስራውን ወደድኩት፣ እነሱም በጣም ወደዱት። እዚያ ጀመርን። ይሄ የሆነው በ1958 ነው በፈረንጅ። ከዚያ ከ1958 ጀምሬ እስከ 1965 ድረስ እዚህ በአሜሪካ ድምፅ ውስጥ ሰርቻለሁ።
ፕሮፌሰር ሲሳይ ይሄኛውን ቀደም ብለው ከፕሮፌሰር ተሾመ አንደበት የሰሙትን ፕሮፌሰር ተሾመ ከአራት ዓመታት በፊት ባደረግነው ቃለ ምልልስ እንዳስረዱኝ የአሜሪካ ድምጽ በዛሬው መልኩ ከመቆርቆሩ ብዙ ዓመታት በፊት የነበረውን እንደሰማችሁት በጊዜው እርሳቸው በገለጹበት መልኩ ይታወቅ የነበረውን ይህን ታሪካቸውንስ ያስታውሱ ይሆን? እርሳቸው ፕሮግራም አዘጋጅተው በሚያቀርቡበት ወቅት የመስማት ዕድል ገጥሞት ይሆን?
እንሰማለን። እኔ ታድግ ኢትዮጵያ ውስጥ ከነጩ ቤተ መንግስት ብለው ቮይስ ኦፍ አሜሪካ በዲፕ ቮይስ እንሰማ ነበር።
ለሬዲዮ የሚስማማ ግሩም ድምፅ አላቸው።
አዎ። ሪሊ አሁን እንኳን ብዙ ዲቴሉን አላስታውሱም፣ ግን ያን ብዙ ጊዜ ነው እንግዲህ እኔ ሳድን ነው ገና ድን ኤሌመንታሪ ስኩል ውስጥ ነበርኩ መሰለኝ። እና ብዙ ሰው የሚያውቃቸው በዛ ነበረ፣ በዛ ጊዜ የኖረ ሰው።
ብዙ ጊዜ ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይብሬሪ አድርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ የሞታቸው ጊዜ ወይም ደግሞ ቀዳማዊ ኃይለ ሥላሴ ሊጎበኙ መጡ ጊዜ በጀርመን በኩል ወይም በቀጥታ ወደ አዲስ አበባ ይላካል።
ኢትዮጵያ ከገባ በኋላ ነው የሚሰራጭ የነበረው?
አዎ፣ ከአዲስ አበባ የመገናኛ ሚኒስትር ነበረ እዚያ ነው።
እርሶ እዚህ ያዘጋጁና ወደ አዲስ አበባ እንዲደርስ ያደርጋሉ በተዘጋጀ ቁጥር?
አዎ፣ ቪኦኤ ብራንች አለው ላይቤሪያ፣ እዚያ ይልኩታል። ከላይቤሪያ ወደ አዲስ አበባ ወደ ሚኒስትሪ ኦፍ ኢንፎርሜሽን አለ። ያን ጊዜ እንደዚህ ነው የነበረ፣ እንዳሁኑ አልሆነም ነበር። በጣም ተወደደ ካሰብነው በላይ።
ከፓስተር ጥሩነህ ወለ ስላሴ ጋራ የአዲስ አበባ ስልክ በተደጋጋሚ እየተቋረጠ በማስቸግሩና መልሰንም ልናገኛቸው ባለመቻላችን ፈለግነውን ያህል ጠቀም ያለ ውይይት ማድረግ አልቀናንም። በተደጋጋሚ ስልኮች እየተነጋገርን ይቋረጡ ነበርና ለሁሉም ግን ሁለቱንም እንግዶቼን ለጊዜያቸው በድጋሚ አመሰግናለሁ። እግዚአብሔር ይስጥልኝ። አዲስ እንግዲህ ደርዝ የሞላውን ህይወት የምንዘክረው ሀዘን በተጫነው ስሜት ብቻ ሳይሆን በማክበርም ነውና
እኛ ስለ ሀዘን ስናቀርብ ሁሌ እንላለን የሀዘን ማስታወሻ ለምን ማክበሪያ
ነው። ለስለስ ያለችው ዜማ ያችን ቦታ ተጠቁም እንጂ እንዳልከውም ለአዲሱም ትውልድ ያላወቃቸውንም ጭምር በህልፈት ሳይቀር እንዲያውቃቸው ታሪካቸው ነው። እናም አሁን ሰዓቱ
የንጉሥ ያክሊሉ ቅንብር የሚቀርብበት ነው።
አሉላ እንዴት ሰነበታችሁ? ታስታውሱ እንደሆነ በደርግ ጊዜ የሰፈራ ፕሮግራም ነበረ፣ ገበሬውን ከአንድ ቦታ ወደ አንድ ቦታ ወስዶ ማስፈር። በዚያን ጊዜ ቀና ብዬ ሳየው ሰማዩ ቀለለኝ፣ አንተንም ሰፈራ ወሰዱህ መሰለኝ ተብሎ ተገጥሞ ነበረ። ፈጣሪያቸውን ነው። እና አሁን ደግሞ እኛ ሀገር መፈናቀል በስቷል። በጌዲዮ ክልል ሰሞኑን፣ በዚያን ሰሞን በአማራውና በሌላውም አካባቢ በአዲስ አበባ። እና እኛም ታዲያ ለዝክረ ነገር የሚሆን በደርግ ጊዜ ተገጥሞ ዛሬ እንደሚነሳው ግጥም ወደፊት ሊዘከር የሚችል አንዳንድ ስንኞችን እኮ ቋጥሮ ማቆየት ይገባል። አይደለም እንዴ?
የለቱ ገበያ ተሰማየን አረ እሱ ሳብ ስለስል ከልቤ ርቆ ይቀር። አሁን ግን ሲገባኝ የጥያቄው መልሱ ወዝወዝ ማለት ነው ከሀሳብ ሲመለሱ። አይደለም እንዴ
ታዋቂውና ዝነኛው ድምፃዊ መልካሙ ተበጀ ዘመን የማይሽረው በርካታ አይረሴ ዘፈን አለው። ከነዚህ አንዱ በዚህ በመጋቢት ወር የተጫወተው አረመላምቱ የተሰኘው ዘፈኑ ነው። ልክ እንደ ዛሬ መጋቢት 15 ቀን ነበር የተጫወተው። እና ታዲያ ከዛ በፊት ደርግ እሁድ መኪና መንዳት ከለከለ። ለአንድ መኪና ደግሞ 18 ሊትር ብቻ ነው የሚፈቀደው አለ። ይህን የሚያሳውቀው መግለጫ ከንግድ ሚኒስቴር መጥቶ በኢትዮጵያ ሬዲዮ ከተነበበ በኋላ አረመላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ የሚለውን የመልካሙ ተበጀ ዘፈን አስኬር ነው። እና ሰዎች ይህን ሰምተው አረመላምቱ የምትለዋን ይዘው በተለይም ጋሽ ጳውሎስ ኞኞ በማግስቱ ሰኞ ስንገናኝ ፕሮግራሙ ተላልፎ እሁድ ምኑን መናል ንምታው ደርግ ለመኪና 18 ሊትር በሳምንት በወደሁድ በግር ሲል እንዴት አድርገን መላው ንምታው መላ መምታትማ ያስፈልግ ነበረ እንዳሉ ሁሉም ትዝ ይለኛል። እኔም ታዲያ የመልካሙ ተበጀን እረ መላምቱን አስመልክቼ እረ መላምቱ ምንድነው ነገሩ? መፈናቀል በዛ ስራ ታጣ አገሩ ቅኔ እዚህ ላይ ነው። አሉላን አዲሱ ቅኔ መርምሩ ሰምንና ወርቁን ለዝና አመስጥሩ እላቸዋለሁ። የዛሬ እንግዳዬ አቶ አለማየሁ ቀጠላ የሚያስታውሰው ያጫውተናል።
በዛን ሰዓት ላይ ቤንዚን እጥረት ስለነበረ የቤት መኪናዎች እሁድ እሁድ እንዳይሽከረከሩ ተከለከለ። አንድ ባለ 8 አንድ ባለ 10 ኩቦን ተዘጋጅቶ ትራፊክ አባላቶችን እየተቆጣጠሩ እንዳይንቀሳቀስ ተብሏል። በመሰረቱ ያን ጊዜ የጦርነትም አንዳንድ ነገሮችም ሁኔታዎች ስለነበሩ የነዳጅ እጥረቶች ነበሩ። እና ያን ሲያደርጉም ደግሞ ህዝብ አመላለሻ እና ሌላ እንትኖችን ደግሞ በትክክል እንዲገለገሉ በማሰብ ነው። ከሰኞ እስከ ቅዳሜ ድረስ መኪኖች ይንቀሳቀሳሉ የቤት መኪናዎች። ከዛ በተረፈ ግን እሁድ ቀን የማረፊያ ቀን የረፍት ቀን ስለሆነ መኪናውን አቆመው ንግራቸው ነበር የሚንቀሳቀሱት።
18 ሊትር ነው የሚሰጣቸው?
አዎ 18 ሊትር ነው የሚሰጣው። የማይበቃው ከሆነ ሲጨርስ ያቆማል። መኪና ቆሞ በትራንስፖርትም በእግሩም ይጠቀማል። ከተረፈውም ደግሞ ለሰውም የሚሰጥበት መንገድ አለ።
የኮንትሮባንድ ነገር ነበር?
አልፎ አልፎ ይኖራል። መቼም ግን አብዛኛውን አያገኝም። በዛ ምክንያት ብዙ ነገሮች ይስተጓጉላል። ማህበራዊ ህይወቶች ማለት ነው። ቅዳሜና እሁድ ማረፊያው ነው፣ የዘመድ መጠየቂያው ነው። አንዳንድ ነገሮች የሚጠቅም መስራት በዛ ችግር ያጋጥማል። በርግጥ ቀደም ብሎ ከደረሰውና የተዘጋጀበት ከሆነ ከመንገድ ትራንስፖርት ይፈቀዳል።
አቶ አለማየሁ ቀጠላ ደግሞ ሆኖ በዛ እንግዲህ ምን ያሉ ሆነዋል። ህይወት በራሽን ነበረች። ህይወት በዱቤ እንደሚባለው በዛን ጊዜ ካኪ ልበሱ ተብለን ሁለት አይነት ካኪ በተለይ ለመንግስት ሰራተኛው እንድለብስ ታዞ ነበረ። የፓርቲ አባል የሆኑ ደግሞ ለበቅ ያለውን ካኪ ነበር የሚለብሱት። የዚያን ጊዜ የስራ ሰዓት ለውጥ ሁሉ ተደርጎ ነበር። በጊዜ በ10 በ11 ሰዓት ከስራ መውጣት፣ ቀን ቀን መጠጥ እንዳይሸጥም ተከልክሎ ነበር። ያን ጊዜ ታዲያ ክትፎ በ3 ብር ይሸጣል። መጠጥ ቢራ በሳንቲም ይጠጣል። ቡና በነፃ ይሰጣል። ሰዓት ላፍን ያስቀጣል። ብዙ ነበር። እንዲህ እንዲህ እያል ወደኋላ የነበረውን ወደፊት እያመጣን ብንጫወት አሁን ላለው ትውልድ ማስተማሪያ ሊሆኑ የሚችሉ አንዳንድ ነገሮች ሳይገኙ ይቀራሉ። በሉ እንግዲህ የዛሬ 15 ቀን ደግሞ እንገናኝ። እስከዛው
ለመላመዱ ዘመድ ወዳጆች አይን አባር ሆኛለሁ። አይን አባር አይቼ ትናንታ ጽጠዋ ተላነጋገርኳት ባይኔ ብቻ ያየ አንድ አመት ወደድኳት። ለመላመዱ ዘመድ ወዳጆች አይን አባር ሆኛለሁ። አይን አባር አይቼ ትናንታ ጽጠዋ ተላነጋገርኳት ባይኔ ብቻ ያየ አንድ አመት ወደድኳት።
ቀደም ብለን ድምጻቸውን ወደ አሰማናችሁ እንግዳ እንውሰዳችሁ።
ወደ ደራሲና ሰባኪ ወንጌል ዘበነ ለማ ማለት ነው አይደል?
ልክ ነው። አዲሱ
መጽሐፉ በተመረቀበት ዕለት ምስክርነት የሰጡ ሰዎች ነበሩ። አንዱ እንዲያውም ቀደም ብሎ በግጥሙ የተቀላቀለ ነበር።
ከማንን ጀምር ታዲያ?
ከአቶ ኤፍሬም እንጀምራለን። አቶ ኤፍሬም በለጠ የአይቲ ባለሙያ ናቸው።
መምህር ዘበነ በሚያገለግሉበት በደብረገነት መድኃኔዓለምም
በወገን መረዳጃ አገልግሎትና በወጣቶች ጉዳይ ሰፊ ድርሻ አላቸው።
በምረቃው ስነ ስርዓት ላይ ለህዝብ ያጋሩት ንይታቸውን ለአድማጮችም እንሆ ያጋራሉ።
መምህራችን ሰው የመሆንን ትርጉም ለመመርመር ይረዳቸው ዘንድ ተሰጠኝ በሚሉት የሀሳብ ሰረገላ ላይ በሀሳባቸው ተቀምጠው እንዲያውም ከሌሎች ሀሳቦቻቸው ጋር እየተሟገቱ አንዳንድ ጊዜም ወይ ሰው መሆን እስኪሉ ድረስ ሀሳባቸው ሌሎቹ ሀሳቦቻቸው እየከፋፈሉባቸው የትርጉሙንና ምስጢሩን ለመረዳት ብሎም የተረዱትን ደግሞ ለእኛ ለማካፈል ቃል ገብተውና ወደው በሶስት ታላላቅ ተራራዎች እየተጓዙ የፍጡርን ባህሪ እንድናይ እንድንካፈል አብረናቸው ተነስተን እንድንበር እንድናይ እንድንረዳ ጋብዘውናል። እኔም ግብዣውን ተቀብዬ በሀሳብ አብሬያቸው እያነበብኩኝ ተጉዣለሁ። በዚህም ጉዞ ያው ሰው ማንነቱን ምንነቱን እንዲያስብ እንዲመራመር እንዲያረጋግጥ ብሎም ደግሞ ማንነቱን እንዲያጸና የሚረዳ ጽሑፍ ነው ብዬን የተረዳሁት። በሶስተኛው ተራራ ደግሞ ያሉ ሰዎች አርምሞ ያላቸው የአፍ ዝምታ ወይም ደግሞ ጽማዊ ደግሞ የልብ ዝምታ ያላቸው ወደ ራሳችን ደግሞ ስናመጣው በጣም የሚያስደምም ዝምታ ያለበት አካባቢ ነው። መዓዛው ያማረ፣ ሽታው ያማረ፣ ትልልቅ አረጋውያን ያሉበት አባትና እናት ቁጭ ብለው ልጆች በህይወት ዛፍ ዙሪያ የሚወያዩበት የሰውም ትክክለኛ ማንነት የሚረዳበት ነው ብለው እንዳሉት፣ እንዲያውም ሲጀምር መጽሐፉ ምን ይላል? የነጻይቱ ሀገር ልጆች ሆይ ብሎ ነው የሚጀምረው። እኛ በነጻነት አምላክ ለተወለድነውና ነጻ ለሆነው ኢትዮጵያውያን ማንነታችንን እያስረገጠ በእውነተኛ ታሪክ ላይ የሚነግር ማለት ነው። ሀገራችን አስደንጋጭ የሆነ ወገን እንዳላት ለዓለም አስተሳሰብ መዘውር ይሆነች መስፈሪያና መለኪያ ሆነች። በሷም የምንኖር ሁላችንም ልጆቿ እንደሆነ ዛሬም ያለ ቀድሞም የነበሩ ወደፊትም የሚኖሩ ልጆቿ እንደሆኑ የዓለም ቅመም እንደሆነች ይነግሩናል። ኢትዮጵያ ማለት እንደውም ሲሉ አንድ ትርጉሙ ቅመም ማለት ስለሆነ ዓለምን ስታጣፍጠው ኖራለች ትኖራለች ለዓለም ፍርድ ሁሉ መስፈርት ናት ይላሉ። የ8000 ባለ ሁለተኛ ታሪክ በተለይ በአሁኑ ሰዓት ሀገራችን ባለችበት ሁኔታ መጪው ጊዜ የሚያሳስበናል። የማያሳስበንም እንኖራለን። ግን መልሱ የሚሆነው ሰው ምንድነው ብለን ጠይቀን ሰው መሆን ብቻ በቂ መልስ ሆኖ ስናገኝና አብረን ስንኖር እንደሆነ ነው ተረዳሁት።
በጣም ነው አመሰግነው ተፍሬም ዘሪስትልኝ ላሁኑ።
በድጋሚ በጣም አመሰግናለሁ።
ቴዎድሮስ አበበ
ዛሬ ቀደም ብሎ ነው በግጥሙ የተከላከለን።
በመረቃው ለት ከገምጋሚዎቹ አንዱ ነበርና
ያዳራሹን ግምገማ ለአየር ብናበቃው ወሳልኩት።
እናንተንም ቢማለት መች እንዲቀላል ሆነ ብሎም
እጥር ምጥን ወዳለችው ግምገማው ዘለቀ።
ሰው ምንድነው በሚል ረሰር በሳይንስ በፍልስፍና በሃይማኖት ረገድ ይህ ጥያቄ እንዴት ይመለሳል የሚለውን ባጭሩ የሚያስቀምጥ መጽሐፍ ነው። በተለይ በምዕራቡ ዓለም ዕውቀት ሊስፋፋ የቻለው እንደነዚህ አይነት መጽሐፎች በእውነት በተደጋጋሚ ለውይይትና ለክርክር ስለሚቀርቡ ነው። ሁልጊዜ አዲስ አንግል ይታያል። በአዲስ እይታ ደግሞ አንድን ርዕስ ወስደው ሁልጊዜ ይፋጩበታል። የሐሳብ ፍጨት ማለት ነው። እና ይሄ ለአንድ ሀገር እድገት በተለየ ዕውቀትና ይሁን በፖለቲካውን በኩል ብናየው ወደ ስልጣኔ መንገድ የሚያመራው አንዱ የሰው ልጅ ጥበብ ይሄ ነው። እንደዚህ አይነት ርዕሶች ላይ መወያየት፣ ሐሳብ መለዋወጥ፣ ዲቤት ደግሞ ወይም ደግሞ ክርክር ማለት ያስፈልጋልና አይ ቲንክ ይሄ መጽሐፍ በዛ በኩል ጥሩ አስተዋጽኦ የሚኖረው ይመስለኛል። በተለይ በሶስተኛው የመጽሐፉ ክፍል የኢትዮጵያ ያነሳል ያ ክፍል እና ሁሉም ኢትዮጵያዊ በተለይ ይሄንን ክፍል ሊመለከተው ሊያስብበት እኔ ማን ነኝ እኛ ማን ነን የሚለውን ጥያቄ ቆም ብሎ መጠየቅና ወዴት እያዘገምን ወዴት እየሄድን ነው ኢንፋክት ማዝገምም አይደለም ወዴት እየሮጥን ነው የሚለውን እንድንመለከት ያስገድደናል። ብዙም ሰው ሊመለከተው ይገባል ብዬ አስባለሁ።
መንተኑ ውእቱ ሰብ
ሰው ምንድነው?
ሰው ምንድነው? ያው ሰው ነው አሎላ።
ለከ ነው ደራሲ መምህር ዘበነ ለማ ግን አዲሱ እንዴ አይደለም ያሉት። በሜሪላንድ ክፍለ ግዛት የደብረገነት መድኃኔዓለም
አስተዳዳሪ ሊቀ ማእምራን ቀሲስ ዶክተር ዘበነ ለማ
ከኢትዮጵያ ቅዱስ ሥላሴ መንፈስ ኮሌጅ በነገረ መለኮት የመጀመሪያ ዲግሪ
ወዲህ ወደ ዩናይትድ ስቴትስ ከመጡ በኋላም በሃዋርድ ዩኒቨርሲቲ በዓለም እምነቶች ጥናቶችና ፍልስፍና የማስተርስ ዲግሪ
ከዚሁ ከሃዋርድ ዩኒቨርሲቲ በስነ አመራርና አንትሮፖሎጂ ወይም ስነ ሰው ጥናት የዶክትሬት ዲግሪያቸውን አግኝተዋል።
ሊቀ ማእምራን ዶክተር ዘበነ እንኳን ደህና መጡ።
እንኳን ቸር ተገናኘን። ለጋበዛችሁኝ በጣም አመሰግናለሁ። እቺን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የሚመለከቱትንም የሚሰሙትንም ይባርክልን።
አሜን። እንግዲህ አሉላ የመጀመሪያውን ጥያቄ ልተኩስ ነው። ከዛ በፊት ግን አንድ ጥያቄ ለመምህር ላቅርብ። ባለፈው ምርቃት ስነ ስርዓት ላይ አስተያየት የሰጡት ሂስ ያቀረቡት ሰዎች በሙሉ ወንዶች ናቸው። ሴታን ባያ የለም እንዴ?
መጽሐፉ ደግሞ ሙሉ በሙሉ ማስታወሻነቱ መታሰቢያነቱና ምስጋናው ለሴቶች ስለሆነ ለማመጣጠን ነውና መጽሐፉ መታሰቢያነቱ ለባለቤቴ እናት መታሰቢያ ነው። ማስታወሻነቱ ደግሞ ለእናቴ ለወይዘሮ አሰገደች ነው። እንደገና ደግሞ ምስጋናው ለባለቤቴ ለወይዘሮ ህሊና አለው። ስለዚህ እስቲ እንዲመጣጠን
ጥሩ ነው። ጥሩ ነው።
ሰው ምንድነው?
ግዙፍ ርዕስ ነው። ለዘመናት ሲጠየቅ የኖረ ምናልባትም እስካሁንም መልስ ያልተገኘለት ከባድ ጥያቄ፣ የቀደሙ የፍልስፍና ሰዎች መንፈሳውያን ሲያነሱት ሲጥሉት የቆየ ጥያቄ ነው። መጀመሪያ እንደምን አነሱት?
በሁለት መንገድ ነው ይሄን ጥያቄ ላነሳ ያሳሰበኝ ምክንያት። አንደኛ በራሱ ሰው ምንድነው የሚለው ሰው የጾታ ጉዳይ የወንድና የሴት ጉዳይ ሳይሆን ራሱ ሰው ምንለው ሰውነት ወይም ትስብእት እንለዋለን። የሰውነትን ጉዳይ አጠቃላይ ምንድነው የሚለው እሱና፣ ሁለተኛ ደግሞ ራሱ የኢትዮጵያውያን ጉዳይ የማንነት ጉዳይ የሰውነት ማንነት ጉዳይና የኢትዮጵያዊነት ጉዳይ ሁለቱን ነገሮች በአንድ ላይ ከኔ ከትንሹ ከተማርኩትም ይሁን ከሰማሁት ካየሁት ምንድነው ላስተላልፍ የምችለው የሚለውን መነሻ አድርጌ ነውና እንደተባለው የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት ተራራዎች ተመስሎ ሶስት ኮንሰፕቶች ወይም አስተሳሰቦች እሳቢዎች የምንላቸውን ይይዛል። የሳይንስ አስተሳሰብ ምንድነው ስለ ሰውነት፣ ፍልስፍናው ምንድነው የሚለው ስለ ሰውነት፣ እንደገና ደግሞ በሃይማኖትም ምንድነው የሚለው የሚለውን እነዚህ ሶስቱ እሳቢዎች ናቸው ትልቁ ምድራችን ላይ ያለውና በዚህ ውስጥ ምን ብለዋል ሰዎች። ስለዚህ ትልቁ ነገር ያነሳሳኝ ሰው የመሆን ነገር ታላቅ ነው እንዳልከው አሉላ፣ በጣም ከባድ ነው፣ ግዙፍ ጥያቄ ነው። ግን መልስ የለውም ልንለው ስለማንችል ፍጡር እስከሆነን ድረስ ፈጣሪ እስካለ ያን የነገረንንም ይዘን እንሄዳለን የሚል ምልከታ በውስጡ አለው።
በርሱ ላይ የተጠቀሰው ሰው ምንድን ነው ባደረጉት ጉዞ በሶስት ክፍል በሶስት ተራሮች የተጓዙበት ያደረጉት ሂደት ለዋናው መሰረታዊ ጥያቄ መልስ አስገኝቷል። የሰውን ምንነት
ውስጡ ብዙ ለንስማማበትም ላንስማማበትም የምንችላቸው አስተያየቶች ይኖራሉ። ለምሳሌ በሳይንሱ እይታ ስንወስድ የሰውን ራሱ ከአመጣጡ ጀምሮ የተለያየ አስተሳሰብ ሊኖር ይችላል። የዳርዊን ቲዮሪ አለ ዘ ኦሪጂን ኦፍ ዘ ስፒሺስ የሚለው። ከዛም በኋላ የጻፈውን አልገለጥኩትም መጽሐፍ የተከታታይነት ስለሚኖረው ወደ ሌላ መገልጠው አለ ዘ ዲሰንት ኦፍ ማን በሚለው ለምሳሌ ነጭና ጥቁርን የሚያበላልጥ ሁሉ ሐሳብ አለው ዳርዊን። እና ሰው ከዝንጀሮ መጥቷል የሚለው ሐሳብ ይኖረዋል። ሌሎች ደግሞ የተለያየ ምልከታ ይኖራቸዋል። ለምሳሌ አንዳንዶቹ ሰው ዝም ብሎ ማሽን ነው፣ ምንም ሌላ ነገር የለውም፣ በኤክስተርናል ፎርስ በውጫዊ ኃይል ብቻ የሚታዘዝ ነው ሊሉ ይችላሉ። ወደ መሃል ወደ ቅርብ ጊዜ መተን የአውሮፓ ኢንላይትመንት አስተሳሰቦችን ስናይ ደግሞ በፍልስፍና ወይም በፖለቲካ ሳይንስ አይነት ነገር ለምሳሌ የእንግሊዙ ቶማስ ሀብስ የቅዱስ ኢዮብ መጽሐፍ ላይ ያለውን ጠቅሶ ምዕራፍ 40 ላይ ያለውን ሰው አውሬ ነው የባህር አውሬ ብሎ ይጽፋል። ትልቁ መጽሐፉ ነው፣ ክላሲክ ነው ለአውሮፓ እና አውሬ ነው እስከሚል ደረጃ ይደርሳል። ማለት ከባህር የተነሳ ሊሆን ይችላል። እና በአጠቃላይ ብዙ አይነት አቶ አዲሱ እንዳነሳልኝ ብዙ ጉዞዎች በውስጡ አሉትና ሳይንሱ 11 ንጥረ ነገሮች ዋና ዋና አሉበት ብሎ የሚያስቀምጠው አለ። ስድስቱ ወሳኝ ናቸው ይላል፣ አምስት ተጨማሪ አሉ። ከዛ በኋላ ይዘረዝራል የሰው ማንነት እና ይሄ ነው ብሎ ሊያስቀምጥ ይችላል። ወደ ሃይማኖት ስንመጣ ደግሞ ሰባት ነገር ያለበት ነው ሰው ማለት፣ ፍጡር ነው፣ በእግዚአብሔር የተፈጠረ ነው የሚል ሐሳብ ላይ እንመጣለን። ያ ነው ብዙውን ጊዜ ማንነቱን ልናውቅ ልንረዳ የምንችልበት። በተለይ ደግሞ ወደኛ የጥንት ሊቃውንት እሳቤ ስንመጣና ትርጓሜ ስንመለከት ደግሞ ሰው የሚለውን ራሱ በአራት ባህሪያተ ስጋና በሶስት ባህሪያተ ነፍስ ምን ሊመስል እንደሚችል ተንትነው ያስቀምጣሉ። ሰው ስንልም ራሱ መንፈስ ነው፣ ሰው ስንል ስጋ ነው፣ ሰው ስንል ነፍስ ነው ይላሉ። ዝም ብሎ ሰው ነፍስ ብቻም አይደለም፣ ስጋም ብቻ አይደለም፣ መንፈስም ብቻ አይደለም። ስለዚህ ሰው ማለት የነዚህ ውህደት ነው። መንፈስ የሚለው ላይ ስንመጣ ዝም ብሎ አስተሳሰቡ አካባቢ ያለውን ነገር ብቻ ሳይሆን ደመ ነፍስም እንለዋለን። ሰውን በአራት ነገሮች ለምሳሌ ብናየው ወሳኝ የሆኑ ጥያቄዎች ኖሩት ይችላሉ። ምን ነው እኔ ማን ነኝ ብሎ የሚጠይቀው ይኖራል። ከየት መጣሁ ብሎ የሚጠይቀው ይኖራል። እዚህ ምን እየሰራሁ ነው የሚለው ይኖራል። መጨረሻ ምንድነው ብሎ የሚጠይቅ ሊሆን ጠያቂ ነው ሰው ይጠይቃል። እርግጥ ነው ከእንስሳት የሚለየው በአስተሳሰቡ ነው ብለው የሚያስቡ ሰዎች ይኖራሉ። ከሱ ይልቅ በሃይማኖቱ በእግዚአብሔር አርአያና ምሳሌ ተፈጠረ ነው ያለው። ግን እንስሳትን ከእጽዋት ከፍ አረጋቸው ደመ ነፍስ የሚባል ሰጥቶ እጽዋት ራሳቸው የራሳቸው ነገር አላቸው። ዝም ብሎ ዛፍ ዝም ብሎ የቆመ ነገር አይደለም፣ ከኛ ጋር ትስስር አለው። እኔም ማስወጣው ካርቦን ዳይኦክሳይድ ዛፍ ውስጥ ሄዶ እንደገና ኦክሲጅን ሆኖ ይመጣል። ዛፎች ራሳቸው ለምሳሌ አበባዎች በአንዳንድ የጥናት ሲደረግ እንደ ኢንስትሩመንታል አይነት ሙዚቃ ሲሰሙ የሚዞሩ አሉ። ለምሳሌ የሱፍን ዛፍ ብናየው ፀሐይ ስትወጣ ፊቱን ወደ ፀሐይ ከሰዓት ወደ ምዕራብ አላቸው ማለት ነው የሆነ ነገር። እንስሳትም አላቸው። ዶሮ ማነግሯት ማታ ወደ ቤቷ ትገባለች። አህዮች ማነግሯቸው ነው። በሬዎች ማን መክሯቸው ነው ሲመሽ ወደ ቤታቸው የሚመጡት የሚለውን ሁሉ ስናይ እንስሳት ራሳቸው የሆነ ነገር አላቸው። ግን ከእጽዋት እንስሳትን በደመ ነፍስ ከፍ አድርጎ ሰውን ደግሞ በነባቢት ነፍስ አከበረው። ነባቢት ነፍስ አለች። ያቺ ነባቢት ነፍስ ናት ስጋዊ ነፍስ ላይ ወይም ደግሞ ደማዊ ነፍስ ላይ እውቀት የምትስለው። ስለዚህ ሰው የሚባለው ነገር ረቂቅ ነው እና እግዚአብሔር በዚህ አይነት መልክ አድርጎት ፈጥሮታል። ሶስት አይነት ህይወት አለ ብሎ ከእጽዋት ውጭ ያመጣል። ህይወት ሰብአዊ፣ ህይወት መላእካዊና ህይወት እንስሳዊ የምንለው አለ። ህይወት መላእካዊ በተፈጥሮ ይሰጣል፣ አይሞቱም መላእክት ማለት ነው፣ እንደተሰጠ ይቀራል። ህይወት ሰብአዊ የምንለው የሰው ግን በተፈጥሮ ይሰጠዋል፣ በሞት ይወሰዳል፣ በትንሳኤ ዘጉባኤ ይመለስለታል የምንለው አለ። ህይወት እንስሳዊ የምንለው ግን ይሞታሉ፣ ይቀራሉ። ለምሳሌ አንዳንድ ጥያቄ ይነሳል። እንስሳት ለምን አጎንብሰው ይሄዳሉ? ሰው ለምን ቀጥሎ ይሄዳል?
እኛ ሁለት እግር ስላለን ይሆናል። አራት እግር ስላላቸው
ለምንድን ነው ያይሆነው ራሱ የሚለው። ሌላ ለምሳሌ እኛ ረቀቅን ፍጥረት ነን ብንል፣ አሁን ጋሽ አዲሱ የረቀቅን ፍጥረቶች ነን ብንል፣ ለምሳሌ በግ እንደተወለደ ይሄዳል፣ ሰው አይሄድም። ያ ጊዜ ፈይ አመት ይድሃል፣ አመት ይድሃል። እሱ ራሱ ያለው ባዮሎጂካል ትንታኔ በሃይማኖት ውስጥ ራሱን ይቻላል ነው አሁን ሰሚዎቻችን እድሜያቸው ምናቸው ስለማናቅ ነው እንጂ ብዙ ነገር ነው ያለው በውስጡ ለምን እንደው ሰው ቀጥ ብሎ የሚሄደው ሁሉ ምን ነው ነገር የሚያነሳ ነውና ራሽናል ሶል ነው ይላል አሪስቶትል ኢራሽናል አኒማል ነው ብሎ የሚያስቀምጠው ነው የሰው ነገር ሲያመጣ አንዳንዶች ደግሞ ሰው ክፉ ምንም ይላሉ ሰው ደግ ነው ይላሉ የኮንፊሽየስን ሁለት ተከታዮች ፈላስፎች እዚህ ላይ እናያለን አንዱ ሰው ክፉ ነው ይላል አንዱ ደግሞ ሰው ደግ ነው ይላልና ይሄንን ስንመለከት የሰውን ማንነቱን ስናየው ሰው መሆን ክብር መሆኑን ማወቅ ያስፈልጋል ክብር የሆነ ፍጥረት ደግሞ ክብርነቱን መጠበቅ እንዳለበት ይሄን ለማስተላለፍ ይረዳል ብዬ ነውና በሶስቱም ያለው ይሄ ነው
አተራረኩም ለየት ያለ ነው ትረካውን በተመለከተ ስነ ጽፋዊ ዘቱን ወደ ኋላ ላይ በሰፊው እንሄዳለን አዲሱ ያልከውን ነገር ለመንደርደር ምናልባት የሚያስማማን ከሆነ ክፍል 1 የሐሳብ ሰረገላን የመጀመሪያውን ምዕራፍ በርሶ ድምጽ ቢያነቡልንና አድማጮችን እዛች ገጽ ላይ ብናቀርባቸው ገጽ 11
ሰውነት ምንድነው ሰው መሆን ማለት ነው የወንድና የሴት ጉዳይ እንዳልሆነ ካሁን ይገባቸዋል የፍጡርነት ባህሪ ጉዳይ እንጂ ትርጉምን ፍለጋ ዋተተው በትንሹ አመድሜ የመረመረው ስለዚህ ረዳይ ዘንድ ሐሳብ ሰረገላ ተሰጠኝ ከተሰጠኝ በኋላ የሐሳብ መንኮራኩሩ የኔው ገንዘብ ይሆናል ሰረገላው የሐሳብ ነው በርሱም የተቀመጠው የኔው ሐሳብ ነው ሰው የመሆን ትርጉምና ምስጢርን መረዳት ከወደድህ ለዘመዶችህም መግለጥ ከፈለግህ አሁኑኑ ወደ ሶስቱ ታላላቅ ተራራዎች ጉዞ ጀምር ተነስ አትዘግይ ብረር አለኝ እኔም በሐሳብ ሰረገላ ሆኜ ትንሽ ተራሮችን ሳልንቅ ለመፈተንና ለመጎብኘት ወስኜ ወደ ሶስቱ አድባራት በረረው የሚገርመው ነገር ደግሞ ሐሳቤ ውስጥ ሌላ ሐሳብ ይመጣና እኔን ይከፋፈለኛል ወይ ሰው መሆን ያስብለኛል ሐሳብ አይቆምም ይመጣል ይሄዳል ትላንት ሌላ ሐሳብ ዛሬ ሌላ ሐሳብ ነገ ምን እንደማስብ አላውቅም እንደማስብ ግን አውቃለሁ
እንዴት ምስማማ ሙዚቃ ላይ መረጥከው አዲስ
አባባ ተስፋዬ ፍራይሳሉ ነፍሴማ ይገርመኛል እኮ አንዳንድ ነገሮች የሚለው እኮ ለዚህ ነው የሚገርመው አሁን ዞርም ለስታስብ ስንቱን ያጣን
አዲሱ ውይይቱ እንዳላለቀ ነገር አስፈልጊ ይመስላል
አይ ይሄማ ያድማጭን ግምት መናቂ ሆነብናል
ባይሆን መቼ እንደሚከተል እናስታውቅ
ያንንም ከሰሞኑን ገልጣለን አሉ ለህ
እድል አይሰጠኝ ነው ማለት ነው ዝግጅት ማስተረፍ ለነገ ይደር ማለት አብዝተናል አዲሱ
ኦ ይቅርታ ቃል የገባንበት ያድማጭ አስተያየት ይቀርባል
ውድ የአሜሪካ ድምጽ የራዲዮ መጽሔት አዘጋጆች አዲሱና አሉላ እንደምን ሰነበታችሁ?
እግዚአብሔር ይመስገን። ባለፈው ሳምንት የቀድሞ መሪ ኮሎኔል መንግስቱ ኃይለ ማርያምን በሚመለከት ለፍርድ ይቅረቡ በሚል አቶ ነሲቡ ስባትንና የመቶ አለቃ መስፍን ከበደን ማዋያታችሁ ይታወሳል። አስተያየት መስጠት እንደሚቻልም አስታውቃችሁ።
እርግጥ አስታውቀናል። ታዲያ ይሄን ጉዳይ ማለትም ይላሉ አድማጫችን የኮሎኔሉ ተጠያቂነት በማህበራዊ መገናኛውም በተለያየ ጊዜ እየተነሳ ማነጋገሩ አልቀረምና እኔም እንደዚህ ጋር ጥቂት ለማለት ወደድኩ። በእኔ አስተያየት የኮሎኔሉን አገር መውደድ ብቻ በማየት በወቅቱ አገርን ከመጠበቅ ባለፈ ከወሰዱት የጅምላና የተናጠል የግድያ እርምጃዎች ሁሉ ይላሉ አድማጫችን በቀጥታ ትዕዛዝ በመስጠትና በመሪነት ደረጃ እንደ አንድ መሪ መጠየቅ የሚገባው የሚያወዛግብ ጉዳይ አይደለም። እንግዲህ ታዲያ ሌሎች ለምን በዚህ ሐሳብ ተቃራኒ ይቆማሉ ብለን ስንጠይቅ መልሱ በኔ እምነት
ተሳቸው እምነት አንደኛ የሰውየው ንግግሮች ወይም ዲስኩሮች በተደጋጋሚ እየሰሙ ያደጉና በወቅቱ ልጆች የነበሩ የሚያስተውሉት ያንን የጀግና ፉከራ በመሆኑ ስለደረሰው ጅግ ዘግናይ እንግዲያም የሚያውቁት ባለመኖሩ ቢሰሙም እንደ አፈ ታሪክ ስለሚቆጥሩት።
ሁለተኛ አድማጫችን ይቀጥላሉ። ሁለተኛ በወጣትነታቸው ከውትድርና ሙያቸው ጋር ለሀገር አንድነት ሲዋደቁ ያስተዋሉት ያጧቸው ጓደኞቻቸው የተከፈለው መስዋዕትነትን የመሳሰሉትን ያሰቡ በተጨማሪም የህዋት መራሹ መንግስት ለስልጣን ሲበቃ እነኛን የመከላከያ ሰራዊት አባላት በግፍ በትኖ ለልመና ስላበቃቸው በቁጭት ኮሎኔሉን እንደጀግና ሊያዩ የተገደዱም አሉ ይሉናል።
ይቀጥላሉ። ሶስተኛ በወቅቱ በኢሃፓም ይሁን በሜሶን ሌሎች ላይ በተካሄደ ግድያ በቀጥታም ሆነ በተዘዋዋሪ እጃቸው ያለበት ወታደሮችና ካድሬዎች መንግስቱ ኃይለ ማርያምን ማጀገንና ከተጠያቂነት ነጻ በማድረግ በተዘዋዋሪ እርሳቸው ሀገር ለማዳን በሰጡት መመሪያ ነው በሚል ራሳቸውንም ከተጠያቂነት ለማሸሽ ወይም ለማዳን የሚያመጡት ማምለጫ ምክንያቱ ይመስለኛል።
እንጂ ኮሎኔሉ ከኔ በላይ ሀገር ወዳድ ላሳር ነው ብለው በሌላቸው ዕውቀት የአንድ ትውልድ መጥፋት ብቻም አይደለም መጨረሻ ላይ ለሀገር ቆም ያለው ከሚለው ጋር ሁሉ ሰላምና እርቅ እንዲካሄድ ሙራንና የሀገር ሽማግሌዎች ሐሳብ ሲያቀርቡ የሀገር ጉዳይ የባልና ሚስት ጉዳይ ነውን እንደገናም አንድ ሰውና አንድ ጥይት እስኪቀር በሚሉ እንደ አጼ ቴዎድሮስ እንደሚሰው ሲፎክሩ ቆይተው ጦሩን በትነው በየግንባሩ ህዝቡን ገድለው ለገዳዮች አሳልፈው ሰጥተው የራሳቸውን ህይወት ያተረፉ ሰው አይደሉም? ምን
ኮሎኔሉ የመጀመሪያዎቹን የአጼው ዘመን 60 ባለ ስልጣናት በከፍተኛ ብቃታቸው የታወቁ የጦር መኮንኖች በተለያየ ጊዜ ያለ ፍርድ በአሰቃቂ ሁኔታ ህይወታቸውን ማሳጣታቸው ከተጠያቂነት ነጻ አደረጋቸው። ዋናውን ከመከላከያ ከፖሊስና ራዲዮ ጥበቃ ደሙን እንደጎርፍ ፈሰሰውን ወጣት ትውልድ ጉዳይ ለብቻ አስቀምጣን ማለት ነው ይላሉ።
እኔ እስከማውቀው ይላል አድማጫችን ረዘም ባለው አስተያየታቸው የመቶ አለቃው እንዳሉት ሳይሆን ሜሶን ነው የሃፓም ሆነ ሜሶን በወቅቱ በተፈጸሙ በተባሉ ስህተቶች በየራሳቸው ገምግመው ያመኗቸው ስህተቶች አሉ ቢጠየቁ ሊያስረዱ የሚችሉም ይመስለኛል። ያም ሆኖ እነኚህ ድርጅቶች ስህተቶችን ባያምኑ እንኳን እነሱ በሚጠየቁበት መጠየቅ ይገባቸዋል እንጂ የነሱን ስህተት አለመቀበል ወይም አለማመን ሀገር የመምራት ኃላፊነት ወስዶ የትውልድ ድልቂት ያስፈጸመ መሪ ጠበቅ አድርገው ይኮንናሉ ከማስጠየቅ ግን በፍጹም አይድንም።
በመጨረሻም አሉ ተጸጽቶ በየግንባሩ ህዝብን ይቅርታ ለጠየቀ ሰው መቆርቆርና መከራከር ባልከፋ ነበር ግን አይኔን ግንባር ያርገው እያለ የበዓሉንም የኃይለ ፍዳንም የሌሎችንም የሁሉንም ሙልጭ አድርጎ ለነክር ሰው መከራከር የሚገባ አይደለም። ባይሆን ተጸጽቶና ህዝብን ይቅርታ ጠይቆ ንሳ በመግባት ቀሪድሜን ከህሊና ወቀሳ በማጽዳት በህይወት አቆይቶ ብዙ አሳይቶ ይህን እድል የሰጠን ፈጣሪ እያመሰገኑ ለማይቀረው ጉዞ ራስን ማዘጋጀት እንደሚሻል መምከር ተገቢ ይመስለኛል። ትውልድም እንዲህ አይነት አስከፊ ነገር እንዳይደገም ይጠነቀቃል። መሪዎችም እንዲሁ ይማሩበታል።
እስቲ በወቅቱ የነበረውን ሁኔታ በቅርብ ከተከታተሉ በመጽሐፍ መልክ አስተላለፉ ሰዎች መሃል መንግስቱ ኃይለ ማርያም በፖለቲካ ሲያስተምሩና ሲያነቁት የነበሩትን እና ኃይሌ ፊዳንና በተቃራኒም ሲንቀሳቀሱ የነበሩትን እነ ብርሃነ መስቀል ረዳን እንዴት እንዳስገደሏቸው የመኢሶኑ ዶክተር አማረ ተግባሩ በየነ የጻፉትን ኃይሌ ፊዳንና የግሌ ትዝታ በሚል ያሰፈሩትን ከመጽሐፉ ላይ በማንሳት ልኬላችኋለሁ። እስኪ መልከት አድርጉት። የሚቻል ከሆነም እንደሚሆን አድርጋችሁ አቅርቡት። አመሰግናለሁ።
ሌላ ጽሑፍ ለማየት ጠጥቶ የርሶም ጽሑፍ ረጅም ነው። ስለዚህ በሚቀጥለው ለማየት እንሞክራለን። መስፍን ጳውሎስ ከጀርመን ሚዩኒክ።
አዲሱ ሌሎችም በዚሁ መንገድ መጻፋቸው አይቀርም። ምናልባት አንድ ማስታወሻ እንድናክል ግን የሚጋብዝ ይመስለኛል። ያለፈውን እልቂት ስናወሳ ዛሬ እየተፈጸመ ያለም አለ።
ያላቸው አድማጮች ካሉ ለማቀርብ እንሞክር።
በሌላ ጊዜ እናቀርባለን። ማሳሰቢያ ታዲያ አዲሱ ዛሬ እየደረሱ ያሉ አደጋዎች በአገር ውስጥ በተለያየ አካባቢዎች ሰዎች መፈናቀል እልቂት የሚመስሉትን ኋላም የሚያነጋግሩ ከመሆናቸው በፊት ዛሬ ይታሰብበት ለማለት ይሄ ጥሩ ምክንያት ይሆናል ነው። የዛሬውን አበቃን።
አዎ እስከ ማጠቃለያ ዜና ፍጻሜ ድረስ
ከጀርባን ከምትሰማው ዜማ ጋር እንተዋችሁና
ለሰነብት እንመለሳለን።
ክቡራትና ክቡራን አድማጮች የማጠቃለያ ዜና ላሰማችሁ። በደቡባዊ አፍሪካ ሀገሮች ላይ በማዕበል አመጣሽ ዝናብ ምክንያት በደረሰው መጠነ ሰፊ ጎርፍ አደጋ የሞተው ሰው ቁጥር ከ700 መብለጡን የተባበሩት መንግስታት ድርጅት አስታውቋል። የበለጠው ጉዳት በደረሰባት ሞዛምቢክ ከ400 በላይ ቁጥር ያለው ሰው ሞቷል። 1500 የሚሆን ቁጥር ያለውን ሰው ጎርፉን ሽሽት ከተንጠላጠለባቸው የቤቶች ጣሪያዎችና ከየዛፉ ላይ ለማንሳት እርዳታ ለማድረስ እየተረባረቡ ያሉ ድርጅቶች ሰራተኞች እየሰሩ መሆናቸውን የሞዛምቢክ የመሬትና የአካባቢ ጥበቃ ሚኒስትር ሴልሶ ኮሬያ ጠቅሰው ሰብአዊ ቀውሱ አሁንም እንደበረታ መሆኑን ተናግረዋል። 89,000 ሰው በየመጠለያ ጣቢያው ታጉሯል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ዊሊያም ባር ከልዩ መርማሪው ሮበርት ማለር የደረሳቸውን ባለፈው ፕሬዝደንታዊ ምርጫ ሩሲያ እጇን አስገብታ እንደሆነ ሲካሄድ የነበረ ምርመራ ሪፖርት አጭር ጭማቂ ዛሬ ለሀገሪቱ ከፍተኛ እንደራሴዎች ያቀርባሉ ተብሎ እየተጠበቀ ነው። ልዩ መርማሪው ማለር በምርመራቸው ውስጥ ካካተቷቸው ጉዳዮች መካከል ፕሬዝደንቱ የምርመራውን ሂደትና ፍትህን ለማጨናገፍ ሙከራ አድርገው ይሁን አይሁን ሲፈትሹ ቆይተዋል። ሪፖርቱ በሙሉ ለሕዝብ ይፋ እንዲደረግ የዲሞክራቲክ ፓርቲውን ደራሲዎችና የፕሬዝደንት ትራምፕ ደጋፊ የሆኑ ሪፐብሊካንን እየጎተጎቱ ሲሆን፣ ፕሬዝደንቱም ሙሉ ሪፖርት ለሕዝብ የመቅረቡን ሐሳብ እንደማይቃወሙ ባለፈው ሳምንት ውስጥ ተናግረዋል። ኒውዚላንድ ውስጥ በሁለት መስጊዶች ላይ በተፈጸመ ጥቃት የተገደሉ 50 ሰዎችን ለመዘከር ዛሬ ኦክላንድ እና ክራይስት ቸርች ከተሞች ውስጥ በሺዎች የሚቆጠር ሰው አደባባይ ወጥቶ ውሏል። የፊታችን መጋቢት 20ም ብሔራዊ የመታሰቢያ ዕለት ሆኖ እንደሚውል ጠቅላይ ሚኒስትሯ ጃሲንዳ አርደን ዛሬ ተናግረዋል። ይህ በእንዲህ እንዳለ በሁለቱ መስጂዶች ላይ ጥቃት የከፈተው ግለሰብ ቀደም ሲል ፌስቡክ ላይ አውጥቷቸው የነበሩ በጥላቻ መልእክቶች የተሞሉ ቪዲዮዎችን ማጥፋት መቀጠሉን ፌስቡክ አስታውቋል። ዜናው በቃ።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት
በ19 በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምናገኛችሁ ከአቀናባሪያችን ንጉሥ ታምሬ ጋር በዚሁ እንሰናበታለን።
ሰላም
ደህና